the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የሐሙስ ነሐሴ 5 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን፣ እንደምናመሻችሁ ክቡራትና ክቡራን።
ጤና ይስጥልን፣ እንደምናመሻችሁ። የምሽቱ አስተናጋጆቻችሁ ቆንጂት ታዬና
እኔም ሶሎሞን አባተ ነን።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ተቃውሞዎች በተካሄዱባቸው አካባቢዎች ዓለም አቀፍ ታዛቢዎች ገብተው እንዲመለከቱ እንዲፈቅድ ጥሪ አቅርበዋል።
ይህ የዕለቱ አብይ ርዕስ ነው። በዚህ ጉዳይ ላይ የመንግስታቱ ድርጅት ቃል አቀባይ የሰጡት ማብራሪያ አለ። ይህን ይዘንላችሁ እንመለሳለን። ቃል አቀባዩዋ ራቪና ሻምሳንዳኒ ናቸው። የወልቃይት የአማራ ማንነት ጥያቄ አባላት እንዲሁም በግርግሩ የታሰሩ ሁሉ ይፈቱ ሲል የመላው አማራ አንድነት ድርጅት የመላ ኢትዮጵያ ይቅርታ አንድነት ድርጅት መኢአድ ጥሪ አቅርቧል።
የሀገሪቱ መከላከያ ወታደር በአስቸኳይ ከሲቪል አስተዳደር ወጥቶ ወደ ካምፑ እንድመለስ። ሶስተኛ፣ የወልቃይት ጠገዴ የአማራ የማንነት ጥያቄ አስተባባሪ ኮሚቴዎች በአስቸኳይ የተፈተው ጉዳዩ በሰላማዊ መንገድ እንድፈታ።
የፓርቲው ዋና ጸሐፊ አቶ አዳነ ጥላሁን ነው የሰማችሁት። የሰዓቱን ዋና ዋና ዜና እናሰማችኋለን። አሁን
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ሁከት ወደ ተፈጠረባቸውና ነዋሪዎችና የተቃዋሚ መሪዎች 90 ሰዎች በጸጥታ ኃይሎች ተገድለዋል ወዳሉባቸው አካባቢዎች ዓለም አቀፍ ታዛቢዎች እንዲገቡ ፈቃድ እንዲሰጥ አሳስበዋል። ሂዩማን ራይትስ ዋች የተባለው ለሰብአዊ መብት የሚሟገት ድርጅት ደግሞ በዩናይትድ ስቴትስ ለፕሬዝደንትነት የሚወዳደሩት በአሜሪካና በተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርበዋል። ተወዳዳሪዎቹ ለፕሬዝደንትነት ከተመረጡ ዋና ዋና የሰብአዊ መብት ጥያቄዎችን እንዴት እንደሚመለከቱ ለማወቅ ሂዩማን ራይትስ ዋች 12 ጥያቄዎችን አቅርቧል። ሰብአዊ መብት ከሚረግጡት ሀገሮች አንዷ ኢትዮጵያ ናት ይላል ሂዩማን ራይትስ ዋች። ይህ በዚህ እንዳለ የአውሮፓ ህብረት ቃል አቀባይ በትናንትናው ዕለት ባወጡት መግለጫ በኢትዮጵያ የኦሮሚያና የአማራ ክልሎች ያለው ሁከትና ተቃዋሚ ሰልፈኞች እንዲሁም የጸጥታ ኃይል አባላት የመገደላቸው ዜና በጥልቅ እንዳሳሰበው አስታውቋል። በዚህ ሁኔታ ለተጎዱት ሁሉ ሐዘናችንን እንገልጻለን ብሏል ከቃል አቀባዩ ቢሮ የወጣው መግለጫ። ዝርዝሩን በመጽሔት ክፍለ ጊዜ እናቀርባለን።
ደቡብ ሱዳን ውስጥ የሚገኙ የአካባቢ ጥበቃ ኃይሎች ከተባበሩት መንግስታት ድርጅት የሰላም ጥበቃ ተልእኮ ጋር ማቀናጀት የአገሪቱን ሉዓላዊነት ያለማክበር ተንኮል አይደለም ሲሉ አንድ የአሜሪካ ከፍተኛ ዲፕሎማት ተናገሩ። የቪኦኤ ዘጋቢ ኒክ ሎንግ ከጁባ ያስተላለፈው ዘገባ ለትዝታ በላቸው ታቀርበዋለች።
በዩናይትድ ስቴትስ ለተባበሩት መንግስታት ድርጅት የጸጥታው ምክር ቤት የቀረበ አንድ ረቂቅ በደቡብ ሱዳን የተመደቡ 4000 የምስራቅ አፍሪካ በየነ መንግስታት የኢጋድ ኃይሎች በመንግስታቱ ድርጅት የሰላም ጥበቃ ተልእኮ አንሚስር እንዲሆኑ ሐሳብ ያቀርባል። ረቂቁ የመንግስታቱ ድርጅት የሰላም ጥበቃ ኃይሎች የጁባ ዓለም አቀፍ አውሮፕላን ጣቢያና ቁልፍ የሆኑ የአገሪቱ አካባቢዎችን እንዲጠብቁም ይላል። ሆኖም የደቡብ ሱዳን ማስታወቂያ ሚኒስትር ማይክል መኩይ አገራቸው ይህን እንደማትፈቅድ ትላንት ተናግረዋል። እርምጃው አገራቸውን በተባበሩት መንግስታት ሞግዚትነት የምትተዳደር ያደርጋታል ነው ያሉት። በደቡብ ሱዳን የዩናይትድ ስቴትስ አምባሳደር ሞሊፊ ለአሜሪካ ድምጽ ራዲዮ በሰጡት ቃል አስተባብለዋል።
There is no language in the draft Security Council resolution that would
ለጸጥታው ምክር ቤት የቀረበው ረቂቅ ላይ ደቡብ ሱዳን ለተባበሩት መንግስታት ድርጅት ሞግዚትነት ተዳደራለች የሚል የለውም። ይህ የዩናይትድ ስቴትስ ዓላማም አይደለም። ይህ የምስራቅ አፍሪካ በየነ መንግስታት ዓላማም አይደለም። እዚህ ውሳኔ ላይ የተደረሰው አርብ ዕለት አዲስ አበባ ውስጥ በተካሄደው የኢጋድ ስብሰባ ላይ ነው። የደቡብ ሱዳን መንግስትም እዚያ ስብሰባ ላይ ተገኝቶ በጋራ መግለጫው ሐሳብ ተስማምቷል።
የደቡብ ሱዳን ማስተዋቂያ ሚኒስትር ማይክል መኩዊ ግን አገራቸው በወጣው የጋራ መግለጫ ሙሉ ይዘት አልተስማማችም ብለዋል። ወደ 12000 የሚሆኑ የተባበሩት መንግስታት የሰላም ጠባቂ ኃይሎች ደቡብ ሱዳን ውስጥ ይገኛሉ። ሆኖም ባለፈው ሐምሌ ወር በርዕሰ ከተማዋ ውስጥ አዲስ ውጊያ ተከፍቶ የ300 ሰዎች ህይወት በማለፉ የምስራቅ አፍሪካ በየነ መንግስታት ኢጋድ ተጨማሪ ሰላም ጠባቂ ኃይል ለመላክ መወሰኑ ተጠቅሷል። አሁን በጁባ ተኩስ ቢቆምም እንኳን የሰላም ሁኔታው አሳሳቢ ነው ተብሏል። አምባሳደር ፒ ያገሪቱ የፖለቲካ መሪዎች ውዝግብ ማርገብ አለባቸው ይላሉ። መንግስት በአካባቢው ካሉም ሆነ ባለም አቀፍ ካሉ ወዳጆቹ ጋር ግብግብ እንዳይይዝ እንደ ዩናይትድ ስቴትስ ያሉ የተባበሩት መንግስታት ድርጅትም ደቡብ ሱዳናውያን ከካርቱም ጋር ሲፋለሙ ከጎናቸው እንዳልተለዩ በማስተዋወስ አሁንም የተለየ አቋም እንደሌላቸውና ጨቅላዋ አገር ያሏትን በርካታ ችግሮች ተባብረን እንድንፈታ ስመክርና ሐሳብ ሳቀርብ ቆይቻለሁ ብለዋል። የተባበሩት መንግስታት የጸጥታው ምክር ቤት በደቡብ ሱዳን የሚገኙ የሰላም አስከባሪዎቹን ኃላፊነት በማጠናከር ዙሪያ በዚህ ሳምንት በሚያደርገው ውይይት በዩናይትድ ስቴትስ የቀረበውንም ረቂቅ ሐሳብ ይመለከታል ተብሎ ይጠበቃል።
የሊቢያ መንግስት ደጋፊ ኃይሎች በስርት ከተማ የእስልምና መንግስት ብሎ ራሱን የሚጠራውን ቡድን ዋና ጽህፈት ቤት ወይም ዋና ጣቢያ በቁጥጥር ስር አውለናል ሲሉ አስታወቁ። ይህንን ያስታወቁት የሊቢያ ብሔራዊ ስምምነት መንግስት ታማኝ ኃይሎች ናቸው። የሟቹ አምባገነን ሙአመር ጋዳፊ የትውልድ ከተማ በሆነችው በሲርት የሚገኘውን ታሪካዊ ህንጻ ይህ ቡድን ባለፈው ዓመት ከተማይቱን ከተቆጣጠረ ወዲህ ለስብሰባና ለሃይማኖታዊ ትምህርት መስጫ ይጠቀምበት የነበረ ነው ተብሏል። ዩናይትድ ስቴትስ አሸባሪውን ቡድን ዋና የጥቃት ካምፕ ወይም የጥቃት መነሻ ካምፕ አድርጓት የቆየችውን ቁልፍ የሊቢያ ጠረፍ ከተማ ለማስወጣት የአየር ድብደባ ስታካሂድ ቆይታለች። ይሁን እንጂ የአሜሪካ የምድር ጦር ወታደሮች ፈጽሞ ሊቢያ ውስጥ በሚካሄድ አንድም ውጊያ በቀጥታ እየተሳተፉ አለመሆናቸውን ትናንት የዩናይትድ ስቴትስ ባለስልጣናት አበክረው ሲያስገነዝቡ ነበር።
የሩሲያ የጦር ሰራዊት በጦርነት በዳሸቀችው አሌፖ ከተማ እጅግ አንገብጋቢ የሆኑ ሰብአዊ እርዳታዎችን ማስገባት እንዲቻል ዛሬ ሐሙስ በሀገሩ ጊዜ አቆጣጠር ከረፋዶ 4 ሰዓት ላይ ውጊያውን በጊዜያዊነት ሊያቆም የነበረ ቢሆንም በዘገባዎች መሰረት ግን ተኩሱ ከሰዓቱ መዝለቁና መቀጠሉ ተዘግቧል። የሩሲያ የመከላከያ ሚኒስቴር ትናንት በሰጠው መግለጫ ሰብአዊ እርዳታ መግባት እንዲቻል በየቀኑ ለ3 ሰዓት ያህል ድብደባ ለማቆም መወሰኑ እና ያም ከዛሬ ከረፋዱ 4 ሰዓት እስከ 7 ሰዓት እስከ ቀኑ 7 ሰዓት እንደሚሆን አስታውቆ ነበር። ይሁን እንጂ ሮይተርስ እንደዘገበው ውጊያው ይቆማል ከተባለበት ከአንድ ሰዓት በላይ ቀጥሏል። የሶሪያን መንግስት እየወጉ ካሉት አማጺ ቡድኖች የአንዱ ቃል አቀባይ ሙሐመድ ረሺድ ለሮይተርስ ሲናገር ተኩስ ቀጥሎ የተኩስ የማቆሙ ስምምነት አልተከበረም ብሏል።
የዩናይትድ ስቴትስ የዲሞክራቲክ ፓርቲው ፕሬዝደንታዊ እጩ ሂለሪ ክሊንተን በዛሬው ዕለት የምጣኔ ሀብት ፖሊሲዎቻቸውን ወይም እቅዶቻቸውን በዝርዝር ያቀርባሉ። የሪፑብሊካኑ ፓርቲ እጩ ዶናልድ ትራምፕ ፖሊሲ እንደሳቸው ቱጃር ለሆኑ ሰዎች የግብር ቅናሽ የሚሰጥ መሆኑንና የእሳቸው ግን ብዛት ላላቸው አሜሪካውያን ጥቅም መሆኑን ክሊንተን አጥብቀው ይሟገታሉ። ፕሬዚዳንታዊ እጩዋ መግለጫውን የሚሰጡት ሚሽጋን ዋረን ከተማ በሚገኝ የመኪናና የመከላከያ ኢንዱስትሪ አቅራቢያ መሆኑ ታውቋል። በዚሁ ሳምንት ውስጥ የሪፑብሊካን ፓርቲ እጩ ትራምፕም እዚያው አካባቢ ተገኝተው ለአሜሪካ ኮርፖሬሽኖችና ግለሰቦች ግዙፍ የግብር ቅናሽ እንደሚያደርጉ ማስታወቃቸው ይታወሳል።
በመጨረሻም የኦሊምፒክ ዜና። አሜሪካዊው ድንቅ ዋናተኛ ማይክል ፌልፕስ ዛሬ ምሽት ላይ በ200 ሜትር ዋና ይወዳደራል። 22ኛውን የወርቅ ሜዳሊያውን ሊጠይቅ ማለት ነው። እስከ ዛሬም ሪዮ ላይ 3 የወርቅ ሜዳሊያ አንገቱ ያጠለቀው ፌልፕስ ከሌላው አሜሪካዊ ዋናተኛና የረጅም ጊዜ ተፎካካሪው ራያን ሎሽት ጎን ይዋኛል። ትናንት ሁለቱ በማጣሪያው አንደኛና ሁለተኛ ሆነው አልፈዋል። በነገራችን ላይ እስካሁን ድረስ በማንኛውም የኦሊምፒክ መድረክ የማይክል ፌልፕስን ያህል የወርቅ ሜዳሊያ ያጠለቀ አንድም አትሌት የለም። 22 የወርቅ ሜዳሊያ ያለው አትሌት ነው። በእግር ኳስ የብራዚል ቡድን ዴንማርክን 4-0 አሸንፋ ለሩብ ፍጻሜ በማለፍ በራሷ ሜዳ በአገሩ ደጋፊዎች ፊት ከመሸማቀቅ አምልጧል። ቀደም ብሎ የአስተናጋጇ ሀገር ቡድን ጫፉ የማይደርሱ ተብለው ከሚታዩት ከኢራቅና ከደቡብ አፍሪካ ጋር ያለምንም ግብ መለያየቱ ይታወሳል። የዜናው ሰዓት አበቃ። እስከ ምሽቱ 4 ሰዓት አብራችሁን ቆዩ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ኸርትዝ በ22 ሜትር ባንድ በ13860 ኪሎ ኸርትዝ በ25 ሜትር ባንድ በ12040 በ12080 እና በ12140 ኪሎ ኸርትዝ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁ የሐሙስ ነሐሴ 5 2008 ዓ ም ዝግጅታችን ነው።
መንግስት ህግን ማስከበር ካልቻለ፣ የዜጎችን ደህንነት እንደዚሁ መጠበቅ ካልቻለ አጠቃላይ የሚፈጠረው ያው አናርኪዝም ነው።
የሰማችኋቸው የመኢአድ ወይም የመላ ኢትዮጵያ አንድነት ድርጅት ተጠሪ ወይም ይቅርታ ዋና ጸሐፊ ከሰጡት መግለጫ የተቀነጨበ ነው። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤትም ምላሽ ሰጥቷል።
More concerning to you, climate change or ISIS is a threat?
ይቅርታ ድምፁን ዘግየት ብለን እናሰማለን። የመንግስት ኮሚኒኬሽንስ ጉዳዮች ጽህፈት ቤት የህዝብ ግንኙነት ኃላፊ አቶ መሐመድ ሰኢድ ናቸው ማብራሪያ የሰጡን። ሙሉ ዘገባው በመጽሔቱ ክፍለ ጊዜያችን ይቀርባል። አሁን የምሽቱ አብይ ርዕስ ይቀርባል።
የተባበሩት መንግስታት ድርጅት የሰብአዊ መብት ጉዳይ ኃላፊ የኢትዮጵያ መንግስት ሁከት በተፈጠረባቸውና ነዋሪዎችና የተቃዋሚ መሪዎች በሳምንቱ መጨረሻ 90 ሰዎች በጸጥታ ኃይሎች ጥይት ተገድለዋል ወዳሉባቸው አካባቢዎች ዓለም አቀፍ ታዛቢዎች ገብተው እንዲመለከቱ ፈቃድ እንዲሰጥ አሳስበዋል። ሂዩማን ራይትስ ዋች የተባለው ለሰብአዊ መብት የሚሟገት ድርጅት ደግሞ በዩናይትድ ስቴትስ ለፕሬዝደንትነት የሚወዳደሩት በአሜሪካና በተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርበዋል። ተወዳዳሪዎቹ ለፕሬዝደንትነት ከተመረጡ ዋና ዋና የሰብአዊ መብት ጥያቄዎችን እንዴት እንደሚመለከቱ ለማወቅ ሂዩማን ራይትስ ዋች 12 ጥያቄዎችን አቅርበዋል። ሰብአዊ መብት ከሚረግጡት ሀገሮች አንዷ ኢትዮጵያ ናት ይላል ሂዩማን ራይትስ ዋች። አዳነች ፍስሐዬ ዝርዝሩን ይዛለች።
ኢትዮጵያ ውስጥ ባለፈው ሳምንት በተካሄዱት ተቃውሞዎች 90 ሰዎች በጸጥታ ኃይሎች ተገድለዋል ሲሉ ተቃዋሚ ባለሥልጣኖች እንደተናገሩ ሮይተርስ የዜና አገልግሎት ጠቁመዋል። የተባበሩት መንግስታት ድርጅት የሰብአዊ መብት ከፍተኛ ኮሚሽነር ዘይድ ራዓድ አልሁሴን በኦሮሚያና በአማራ ክልል በተካሄዱት ተቃውሞዎች የጸጥታ ኃይሎች ከሚገባው በላይ ኃይል ተጠቅመዋል የሚባለው ጉዳይ መመርመር ይኖርበታል በማለት መስሪያ ቤታቸው ከኢትዮጵያ ባለሥልጣኖች ጋር እየተናገረ መሆኑን ገልጸዋል። ካለፈው ጥር ወር አንስቶ ተቃዋሚዎችን መግደል ከተጀመረበት ጊዜ አንስቶ በጉዳዩ ምርመራ ለማካሄድና ተጠያቂነት እንዲኖር ለማድረግ ረገድ መስራ ቤታቸው ቅንጥረት መደረጉን አላየም ማለታቸውን ሮይተርስ የዜና አገልግሎት ጠቅሷል። ይህን መሰረት በማድረግ ሶራ ሃሊኮ የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽን ቃል አቀባይ ራቪና ሳምዳሳኒን አነጋግሯል።
Yeah, no, part of the problem is that the figures are very different depending on the source that you've got. The range is quite big of the number of people who've been killed or arrested. And this is part of the reason why it's important to have independent international observers going in who have no affiliation with either government or
ተቃውሞቹ የተካሄዱበትን ምክንያት በሚመለከት ሁለቱም ወገኖች በየበኩላቸው የሚሉት አላቸው። የጸጥታ ኃይሎቹ የወሰዱት እርምጃ ተመጣጣኝ ነው ወይስ አይደለም በሚለውም ላይ በየበኩላቸው የሚሉት አለ። እነዚህ ሁሉ ታዲያ በነጻ ምንጭ መጣራት ይኖርባቸዋል። ስለተፈጸሙት ነገሮች የሚቀርቡት እጅግ ተጻራሪ በመሆናቸው ከማናቸውም ወገኖች በፖለቲካ ያልተሳሰሩ በነጻ አእምሮ የሚመለከቱ ገለልተኛ ሰዎች ሊመለከቱት ይገባል።
ሻምዳሳን ይቀጥለውም ዓለም አቀፍ ታዛቢዎቹ በተቻለ ፍጥነት ተደራሽነት ማግኘት አለባቸው ብለዋል።
In cases where there are such serious allegations, it's important for us to move very fast. It would be important for the observers to be granted.
እንዲህ አይነት ከባድ ክስ ባለበት ሁኔታ በፍጥነት መንቀሳቀስ ይኖርብናል። ታዛቢዎቹ በተቻለ ፍጥነት ተደራሽነት እንዲያገኙ ያስፈልጋል። በአካባቢዎቹ ሄደው ሰለባ የሆኑትን ሰዎችና ምስክሮችን ለማነጋገር መቻል አለባቸው። ሆስፒታሎች ድረስ ሄደው ለማየት የጸጥታ ኃይሎችን ለማነጋገር መቻል አለባቸው። ስለሆነም ነገር ሙሉ ገጽታውን ለማየት መቻል ያስፈልጋል።
እስካሁን ባለው ጊዜ ከኢትዮጵያ መንግስት ምላሽ እንዳላገኙ ቃል አቀባዩ አገልጸዋል። ሆኖም ብሩህ ተስፋ አለን፣ ገንቢ በሆነ መንገድ ከነሱ ጋር እንሰራለን የሚል እምነት አለን ብለዋል። እዚህ ጀኔቫ ካለው የኢትዮጵያ ቋሚ ተልእኮ ጋር ስንገናኝ ቆይተናል፣ ምክንያቱም በዛ መንገድ ነው መስራት ያለብን ብለዋል ጃምዳሳኒ። የተባበሩት መንግስታት ድርጅት የሰብአዊ መብት ኮሚሽነር ስለ ሰለባዎቹ ስለ ታሰሩት ሰዎች ብዛት ሲጠየቁ
Yeah, no, part of the problem is that the figures are very different depending on the source that you've got.
አንዱ ችግር በከፊል አሃዞቹ በጣም የተለያዩ ናቸው። በመታገኘው የወሬ ምንጭ ነው የሚወሰነው። የተገደሉና የታሰሩ ሰዎች አሃዝ ልዩነት ስፋቱ ትልቅ ነው።
ለዚህ ነው ከመንግስትም ሆነ ከሌላ ወገን ጋር ግንኙነት የሌላቸው ዓለም አቀፍ ታዛቢዎች እንዲያጣሩት የሚያስፈልገው በማለት ሻምዳሳኒ አስረድተዋል። የአውሮፓ ህብረት ቃል አቀባይም በጉዳይ ላይ መግለጫ አውጥቷል። በኦሮሚያና በአማራ ክልሎች ተቃዋሚዎችና የጸጥታ ኃይሎች አባላት መገደል ወሬ እጅግ ያሳስበናል። የጉዳቱ ሰለባ ለሆኑት ሁሉ ሀዘናችንን እንገልጻለን። የግጭት መቀጠል ለሰላማዊ መፍትሄ እንቅፋት ሊሆን ስለሚችል ሁሉም ወገኖች ኃይል ከመጠቀም መቆጠብ ይኖርባቸዋል ይላል የአውሮፓ ህብረት ቃል አቀባይ መግለጫ። በሌላ በኩል ደግሞ ሂማን ራይትስ ዋች የተባለው ለሰብአዊ መብት የሚሟገት ድርጅት በዩናይትድ ስቴትስ ለፕሬዝዳንትነት የሚወዳደሩት ለአሜሪካና ለተቀረው ዓለም ሰብአዊ መብቶች እንዲከበሩ ለማድረግ ያላቸውን አቋም ግልጽ እንዲያደርጉ ጥሪ አቅርቧል። ቀጣዩ የዩናይትድ ስቴትስ ፕሬዝዳንት የተለያዩ የሰብአዊ መብት ተግዳሮቶች ይገጥሙታል ሲሉ የሂማን ራይትስ ዋች ስራ አስኪያጅ ኬኔት ሮት አስገንዝበዋል። ሂማን ራይትስ ዋች ያቀረባቸው ጥያቄዎች በዓለም ደረጃ መንግስታት በመናገር ነጻነትና በተቃዋሚዎች ላይ የሚያደርጉት ጭቆና እየበረታ መሄድን፣ የስደተኞች አያያዝን፣ በዓለም ደረጃ የሚደረግ ክትትልን፣ ፖሊሶች ለሚፈጽሙት በደል ተጠያቂ እንዲሆኑ ማድረግን የሚመለከቱ ናቸው። ቀጣዩ የዩናይትድ ስቴትስ ፕሬዚደንት በአገር ውስጥና በዓለም አቀፍ ደረጃ ሰፊ ይዘት ያላቸው የሰብአዊ መብት ጉዳዮችን ለመፍታት መቻል እንደሚኖርበት የሰብአዊ መብት ድርጅት አውስቷል። ሂማን ራይትስ ዋች ሰብአዊ መብቶች ይረግጣሉ ካላቸው ሩሲያና ቻይና ጋር ኢትዮጵያንም አካቷል።
የምሽቱን አብይ ርዕስ ነበር የሰማችሁት። አድማጮች አብራችሁን ቆዩ። የትንታኔው መጽሔት ይቀጥላል።
የወልቃይት ህዝብ የአማራ ማንነት ጥያቄ አቅራቢ ኮሚቴ አባላት እንደዚሁም በግርግሩ የታሰሩ ሁሉ ይፈቱ ሲል የመላ ኢትዮጵያ አንድነት ድርጅት መኢአድ ጥሪ አቅርቧል። በአማራ ክልል ባለፈው ቅዳሜና እሁድ ብቻ 82 ዜጎች ተገድለዋል ብሏል መኢአድ። ቁጥሮቹን በተመለከተ ወደፊት ኃላፊነት በተሞላው መልኩ ግልጽ እንደሚያደርግ የጠቆመው መንግሥት በበኩሉ የታሰሩትን የሚዳኘውም ሕግ ነው ብሏል። እስክንድር ፍሬው ተከታዩን ልኳል።
በሳምንቱ መጨረሻ በአማራና በኦሮሚያ ክልሎች ከተካሄዱ ሰልፎች ወዲህ የመጀመሪያው የተቃዋሚ ፓርቲ ጋዜጣዊ መግለጫ በመኢአድ ጽፈት ቤት። ተቃዋሚው የመላው ኢትዮጵያ አንድነት ድርጅት መኢአድ ባወጣው መግለጫ በተፈጸሙ ግድያዎችና በቀጣይ የመፍትሄ ሐሳቦች ላይ አተኩሯል። የኮሚቴ አባላትን ጨምሮ የታሰሩ ሰዎች ሁሉ መፈታት እንደዚሁም የሁለቱ ክልሎች የጸጥታ ሁኔታ ወደ ነበረበት መመለስ የመፍትሄው መጀመሪያ እንደሚሆን አመልክቷል። በፓርቲው ዋና ጸሐፊ አቶ አዳነ ጥላሁን የተነበበው መግለጫ ይሄንኑ ነው የዘረዘረው።
የሀገሪቱ መከላከያ ወታደር ባሰኳይ ከሲቪል አስተዳደር ወጥቶ ወደ ካምፑ እንዲመለስ፣ የወልቃይት ጸገዴ የአማራ የማንነት ጥያቄ አስተባባሪ ኮሚቴዎች ባሰኳይ የተፈተው ጉዳዩ በሰላማዊ መንገድ እንዲፈታ፣ ለሞቱትና ለቆሰሉት ዜጎች ተገቢ ካሳና በቂ ሕክምና እንዲደረግ፣ መንግስት በአስቸኳይ ስለ ሀገራቸው ከሚያገባቸው አካላት ጋር በመነጋገር ብሔራዊ እርቅ እንዳደርግ፣ የፖለቲካ እስረኞችና አባላት እንዲሁም በግርግሩ የታሰሩ ሁሉ ያለምንም ቅድመ ሁኔታ በአስቸኳይ እንዲፈቱ፣ በተቃዋሚ የፖለቲካ መሪዎችና አባላት እስርና መዋከብ በአስቸኳይ እንዲቆም ድርጅታችን መኢአድ አጥብቆ ይጠይቃል።
መንግስት በበኩሉ ሁሉንም የሚዳኘው ህግ መሆኑን ይናገራል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብ ግንኙነት ዳይሬክተር ጀነራል መሐመድ ሰይድ የመኢአድን የይፈቱ ጥያቄ የመለሱት በዚህ መንገድ ነው።
መንግስት ህግን ማስከበር ካልቻለ፣ የዜጎችን ደህንነት እንደዚሁ መጠበቅ ካልቻለ፣ አጠቃላይ የሚፈጠረው ያው አናርኪዝም ነው፣ ስርዓት አልበኝነት ነው የሚነክሰውና በዚህ ረገድ መንግስት ኃላፊነቱን መወጣት አለበት፣ ለሀገር ደህንነት፣ ለሀገር ቀጣይነት እና ለህዝቦች ሰላም ሲባል። እንግዲህ በዚህ ረገድ መንግስትም ወንጀል ውስጥ የተሳተፉ አካላትን ኮምፕሮማይዝ ማድረግ የለበትም። መንግስትም የሚንቀሳቀሰው በህግ የበላይነት ጥራ ስር ነው። የህግ የበላይነት ደግሞ ስንል ለሁሉም የሚሰራ ነው። ስለዚህ ይህንን ከማስከበር አኳያ መንግስት በዚህ ደረጃ መደራደር የለበትም። ህግ ነው ጉዳዩን የሚዳኘው ማለት ነው።
የጸጥታ ኃይሉ ወደ ካምፑ እንዲመለስ የቀረበው ጥያቄም ተገቢ እንዳልሆነ ነው አቶ መሐመድ የገለጹት።
የጸጥታ ኃይሉም ራሱን ጭምር መስዋዕት አድርጎ ነው እየተተኮሰበት፣ ቦምብ ጭምር እየተጣለ ራሱን መስዋዕት አድርጎ ነው ሰላምና መረጋጋት እዚህ ሀገር ላይ እንዲሰፍን እየተደረገ ያለውና እዚህ ረገድ አሁን የጸጥታ ኃይሉ ወደ ካምፑ ሂድ፣ ወደዚህ ሂድ የሚሉ ነጥቦች ለምንድን ነው የሚነሱት ስንል ሁከቱን ለማቀጣጠል ነው። አሁን ህዝብና መንግስት በጋራ ሆነው ያረጋጉት ሁከት፣ አለመረጋጋት፣ አሁን ያለው ሰላም እንዲበጠበጥ የመፈለግ ዝንባሌዎች ናቸው።
መኢአድ በዛሬው መግለጫ በአማራና በኦሮሚያ ክልሎች በተካሄዱ ሰልፎች በርካታ ንጹሐን ዜጎች መገደላቸውን አስታውሷል። በአማራ ክልል በሰሜን ጎንደር እና በባህር ዳር ብቻ በሁለት ቀናት ውስጥ 82 ሰዎች መሞታቸውን፣ 67 ደግሞ መቁሰላቸውን አመልክቷል። የፓርቲው ምክትል ፕሬዝዳንት ሙልጌታ አበበ እንደሚሉት በባህር ዳር ከሞቱት 48 ሰዎች በተጨማሪ በተለያዩ የጎንደር አካባቢዎች የበርካቶች ህይወት አልፏል።
እንደ ምሳሌ ብናነሳ በአንደኛ ደረጃ በሰሜን ጎንደር ዞን ጎንደርንና አካባቢዋን ዙሪያዋን ይዞ እስከ ማክሰኝት ድረስ 16 ሰዎች እንደተገደሉ መረጃ አለን። እዛ ያሉ የመያድ የዞን ኃላፊዎች ወይም አመራሮች ይሄን ዳታ ሰብስበዋል ቦታው ላይ ስላሉ። የአይን ምስክርነትም የፎቶ ማስረጃም የተለያዩ ተጨባጭ የሆኑ ነገሮችን ይዘው ነው ለኛ ሪፖርት የሚያደርጉት። ከዛ ቀጥሎ ደግሞ ከሰሜን ጎንደር ውስጥ ሳንወጣ ጭልጋ ወረዳ ላይ ነጋዴ ባህር የምትባል ቦታ አለች፣ ገጠር ናት እቺ ቦታ። በዚያ ቦታ ላይ አንድ ሰው ሙቷል። እንደገና ከዚሁ ሰሜን ጎንደር ሳንወጣ ረንዋግ የሚባል አካባቢ ፈረሃ ዋግና የምትባል ገጠር ከተማ አለ። በዚህ በፈረሃ ዋግና ላይ ሁለት ሰዎች ሞተዋል። ደቡብ ጎንደር ደብረታቦር ቅዳሜ በተደረገው በሰላሳ በተደረገው ሰልፍ 6 ሰው በዛኑ ቀን ነው የሞተው። ቅዳሜ በሰልፉ ቀን 8 ሰው ቆስሏል።
የተለያዩ ዓለም አቀፍ የሰብአዊ መብት ድርጅቶች ሰሞኑን ባወጧቸው መግለጫዎች በአማራና በኦሮሚያ ክልሎች ባለፈው ሳምንት መጨረሻ ብቻ ከመቶ በላይ ሰዎች መገደላቸውን ጠቅሰዋል። መንግስት ግን የደረሰውን ጉዳት በተመለከተ እየተጠቀሱ ያሉት ቁጥሮች በመረጃ ላይ የተመሰረቱ እንዳልሆኑ ይናገራል። የመንግስት ኮሚኒኬሽን ጉዳዮች ጽህፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር ጀነራል አቶ መሐመድ ሰይድ ይህንኑ ነው ያንጸባረቁት።
አጠቃላይ አሁን ብቻ ሳይሆን ከዚህ ቀደምን በተደጋጋሚ ሲያስተላልፏቸው የነበሩ መረጃዎች በርቀት ሆነው ትክክል ያልሆኑ ተጨባጭ ያልሆኑ ታማኒነታቸውም እዚህ ግባ የማይባል መረጃ ነው ሲያስተላልፉ የቆዩትና በዚህ ረገድ አሁንም በርቀት ሆነው የሚሰጡት ቁጥር የሚያስተላልፉት መረጃ ተገቢና ሚዛናዊ ነው የሚል እምነት የለኝም።
አቶ መሐመድ፣ ባለፉት ቅዳሜና እሁድ በዚህ በሳምንቱ መጨረሻ በተደረጉ ሰልፎች በኦሮሚያና በአማራ የሞቱ የቆሰሉ ሰዎች ቁጥር በመንግስት ይፋ የተደረገ አለም ይታወቃል? ጠቅላላ ያለ
እንግዲህ ይሄ በቀጣይ ተጣርቶ ይፋዊ የሆነ ኃላፊነት በሚሰማው መልኩ ትክክለኛ መረጃ ለማስተላለፍ መንግስት ከዚህ ቀደም ሲያደርገው እንደነበረው በቀጣይ ይሄድበታል። ጊዜው ሲደርስ ተጣርቶ ትክክለኛና ተገቢነት ያለው መረጃ ሲደርሰን አጠቃላይ መንግስት ይፋ የሚያደርግበት ሁኔታ ነው የሚኖረው።
በአገሪቱ የተንጸባረቀውን የህዝብ ብሶትና የተፈጠሩትን ግጭቶች ገዢው ፓርቲ ብቻውን ሊፈታቸው እንደማይችልም የመያድ አመራሮች በዛሬ መግለጫቸው አሳስበዋል። እናም የሚመለከታቸውን ሁሉ የሚያሳትፍ መድረክ እንዲዘጋጅ ጥሪ አቅርበዋል። የፓርቲው ተቀዳሚ ምክትል ፕሬዝዳንት አሰፋ ሀብተወልድ ይህንኑ ነው ያብራሩት።
ኢትዮጵያ ውስጥ በህብረት የኖረ የተጋባ የተዋለደ ህዝብ ነው ያለ። ዛሬ ከታሪክ አኳያ ታሪክን ለመበቃቀያ ሳይሆን ታሪክን ለመማሪያ አድርገን ኢህአዴግ ውሎ ሳያድር የሚያገባቸውን ሰብስቦ በአስቸኳይ ብሔራዊ እርቅ እንዲመሰረት ማድረግ ነው ያለበት። በተቀረ ይሄ እኔ በሬዲዮ አንዳንድ ነገር
ክቡራትና ክቡራን አድማጮች ለድምፁ ድንገት መቋረጥ ይቅርታን ጠይቃለን። የቴክኒክ ችግር ነው የተፈጠረው። ዘገባውን ያቀረበልን እስክንድር ፍሬው ነው። ከዘገባው የቀረ ክፍል ካለ ዘግየት ብለን የተሟላውን እናቀርብላችኋለን። አሁን ወደ ተከታዩ ዘገባ እናልፋለን። አራቱ የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን ጨምሮ አቃቤ ሕግ በሽብር ወንጀል ክስ የመሰረተባቸው 22 ተከሳሾች ዛሬ የእምነት ክህደት ቃላቸውን ሰጥተዋል። ብዙሃኑ ተከሳሾች ጉዳዩን የያዘው ፍርድ ቤት ባለመብት እንዳልሆነ ገልጸው ቃላቸውን ለመስጠት ፈቃደኛ ባይሆኑም ፍርድ ቤቱ ክደው እንደተከራከሩ መዝግቧል። የአቃቤ ሕግ ምስክሮችን ለመስማት ቀጠሮ ሰጥቷል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው።
የኦሮሞ ፌዴራሊስት ኮንግረስ ከፍተኛ አመራር አባላትን አቶ ጉርሜሳ አያኖ፣ አቶ ደጀኔ ጣፋ፣ አቶ አዲሱ ቡላላና አቶ በቀለ ገርባን ጨምሮ 22 ተከሳሾች ዛሬ በፌዴራሉ ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ቀርበው የሰጡት የእምነት ክህደት ቃል በውዝግብ የታጀበ ሆኗል። በቀደመው ቀጠሮ አቃቤ ሕግ ላቀረበባቸው ክስ መልስ ሰጪዎቹ ያቀረቡት መቃወሚያ ሙሉ በሙሉ ውድቅ ተደርጎ ስለነበረ ዛሬ ከተከሳሾቹ ወይም መልስ ሰጪዎቹ ይጠበቅ የነበረው ወንጀሉን ፈጽሜያለሁ ወይም አልፈጸምኩም የሚል ብቻ ነበረ። ይሁንና አንደኛ ተከሳሽ አቶ ጉርሜሳ አያኖ ለዚህ ጥያቄ የሰጡት መልስ ክሱ ለእኔ ግልጽ አይደለም፣ የእኔ ፓርቲ ዓላማ አለው፣ በሕጋዊ መንገድ የምሠራው ሥራ ወንጀል ሊሆን አይችልም፣ መቃወም ሕገ መንግሥታዊ መብት ነው፣ ለማንኛውም ለዚህ ፍርድ ቤት ቃሌን መስጠት አልፈልግም ብለዋል። አቶ ደጀኔ ጣፋም ተመሳሳይ መልስ ሰጥተው የኢትዮጵያና የኦሮሞ ሕዝብ ይህን ይታዘብ የሚል መልእክት አስተላልፋለሁ ብለዋል። ፍርድ ቤቱ አቋርጧቸው ይህ ከሥነ ሥርዓቱ ውጭ ነውና ፈጽም ያለው ወይንም አልፈጸምኩም የሚል መልስ ብቻ እንደሚጠብቅ አስገነዘባቸው። ከዚህ በኋላ ቃላቸውን ለሚሰጡም ሁሉ ተመሳሳይ ትዕዛዙን ፍርድ ቤቱ ሰጥቷል። ሦስተኛው ተከሳሽ አቶ አዲሱ ቡላላም የተመሠረተብኝ ክስ በእኔ ስም የኦሮሞን ሕዝብ መክሰስ ነው። በእኛ ባህል ውሻውን መናቅ ባለቤቱን መናቅ ነው ይባላል። በሕጋዊ መንገድ በተቃዋሚነት ተሳትፌ ያለሁ ያላደረግኩትን ይህ ፍርድ ቤት አድርግሃል ብሎኛል። እኔ በዚህ ድራማ ልሳተፍ ፍላጎቱ የለኝም። ፍርድ ቤቱ ውሳኔውን ሊያሳውቀኝ ይችላል ብለዋል። አቃቢ ሕግ ይህን አካሄድ ተቃውሞ ይህ መድረክ የፖለቲካ መድረክ አይደለም፣ በሕግና በስርዓት የሚመራ ነው፣ ስለሆነም በዚህ መሠረት ይመራ ሲል አቤቱታውን አቅርቧል። ፍርድ ቤቱም ይህ አካሄድ ተከሳሾቹ እንደሚጎዳ አስገንዝቦ ቀደም ሲል የሰጠውን ትዕዛዝ ሰጥቷል። አራተኛ ተከሳሽ አቶ በቀለ ገርባም የሰጡት ቃል ከሌሎቹ ብዙ የተለየ አልነበረም። ባለፈው የክስ መቃወሚያችን ክርክሩ በሚመለከተውና ባለመብት በሆነው የኦሮሚያ ፍርድ ቤት እንዲታይ እኛም በቋንቋችን እንድንዳኝ ጠይቀናል። ይህ መብታችን ተነፈግን። ብይኑ ሕገ መንግሥቱን የጣሰ ነው። ይህ ፍርድ ቤት ጉዳዩ እዚህ እንዲታይ የፈለገው ለሌላ ዓላማ ነው የሚል ጥርጣሬ አለን። ከዚህ በፊትም አቃቢ ሕግ የሐሰት ምስክር አስመስክሮብኝ እንዳስፈረደብኝ አስታውሳለሁ። እዚህ ፍርድ ቤት ፍትህ አገኛለሁ ብዬም አላምንም ሲሉ ፍርድ ቤቱ አቋርጧቸዋል። ሌሎቹም በዕለቱ የተገኙት ተከሳሾች የሰጡት መልስ ከዚህ መሰል አባባሎች የራቁ አልነበሩም። ሁለት ተከሳሾችን በዛሬው ዕለት ማረሚያ ቤቱ በሥራ ጫና ምክንያት ሊያቀርባቸው እንዳልቻለ ገልጿል። በመጨረሻም ፍርድ ቤቱ ሁለቱ የእምነት ክህደት ቃላቸውን ለመስጠት ያልቻሉ ተከሳሾች ነገ ቀርበው እንዲሰጡ ቀጥሯል። አክሎም ተከሳሾቹ ዛሬ የሰጡት ቃል ይዘቱ ምንም ይሁን ምን ወንጀሉን እንዳልፈጸሙ ነበር የሚያመለክተው። ስለሆነም በሀገሪቱ ሕግ መሠረት ፍርድ ቤቱ የቀረበባቸውን ክስ ክደው እንደተከራከሩ መዝግቧል። የአቃቢ ሕግን ምስክሮች ለመስማትም ከህዳር 2 እስከ 16 ቀን 2009 ዓ.ም ቀጠሮ ይዟል። አቃቢ ሕግ 22ቱን ሰዎች የከሰሰው የኦነግን የሽብር ተልእኮ ለማሳካት በኦሮሚያ ክልል በሚገኙ ዞንና ወረዳዎች ሁከትና አመፅ እንዲነሳ አመራር በመስጠት በአመፁ ተሳታፊ በመሆን የበርካታ ሰው ሕይወት እንዲጠፋ በሰው አካል ላይ ቀላልና ከባድ የአካል ጉዳት እንዲደርስ በመንግሥትና በሕዝብ ተቋማት በመሠረተ ልማት ላይ ከፍተኛ ጉዳት እንዲደርስ በማድረግና በማስደረግ የሽብር ወንጀል እንደሆነ ይታወሳል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የተከበራችሁ አድማጮች የመለስካቸው አማሃን ነበር ቀደም ዘገባ ነበር ቀደም ሲል የሰማችሁት። አሁን ቀደም ሲል ሲተላለፍ ቆይቶ ተቋርጦ ወደ ነበረው እስክንድር ፍሬው ወዳስተላለፈው ዘገባ ነው የምናልፈው። ዘገባው ተቋርጦ ከነበረበት ጥቂት መለስ ብሎ ይጀምራል።
ታማኒነታቸውም እዚህ ግባ የማይባል መረጃ ነው ሲያስተላልፉ የቆዩትና በዚህ ረገድ አሁንም በርቀት ሆነው የሚሰጡት ቁጥር የሚያስተላልፉት መረጃ ተገቢና ሚዛናዊ ነው የሚል እምነት የለኝም።
አቶ መሐመድ፣ ባለፉት ቅዳሜና እሁድ በዚህ በሳምንቱ መጨረሻ በተደረጉ ሰልፎች በኦሮሚያና በአማራ የሞቱ የቆሰሉ ሰዎች ቁጥር በመንግስት ይፋ የተደረገ አለም ይታወቃል? ጠቅላላ ያለ
እንግዲህ ይሄ በቀጣይ ተጣርቶ ይፋዊ የሆነ ኃላፊነት በሚሰማው መልኩ ትክክለኛ መረጃ ለማስተላለፍ መንግስት ከዚህ ቀደም ሲያደርገው እንደነበረው በቀጣይ ይሄድበታል። ጊዜው ሲደርስ ተጣርቶ ትክክለኛና ተገቢነት ያለው መረጃ ሲደርሰን አጠቃላይ መንግስት ይፋ የሚያደርግበት ሁኔታ ነው የሚኖረው።
በአገሪቱ የተንጸባረቀውን የህዝብ ብሶትና የተፈጠሩትን ግጭቶች ገዢው ፓርቲ ብቻውን ሊፈታቸው እንደማይችልም የመያድ አመራሮች በዛሬ መግለጫቸው አሳስበዋል። እናም የሚመለከታቸውን ሁሉ የሚያሳትፍ መድረክ እንዲዘጋጅ ጥሪ አቅርበዋል። የፓርቲው ተቀዳሚ ምክትል ፕሬዝዳንት አሰፋ ሀብተወልድ ይህንኑ ነው ያብራሩት።
ኢትዮጵያ ውስጥ በህብረት የኖረ የተጋባ የተዋለደ ህዝብ ነው ያለ። ዛሬ ከታሪክ አኳያ ታሪክን ለመበቃቀያ ሳይሆን ታሪክን ለመማሪያ አድርገን ኢህአዴግ ውሎ ሳያድር የሚያገባቸውን ሰብስቦ በአስቸኳይ ብሔራዊ እርቅ እንዲመሰረት ማድረግ ነው ያለበት። በተቀረ ይሄ እኔ በሬዲዮ አንዳንድ ነገር በቴሌቪዥን አንዳንድ ነገር ስሰማ ይዘገንነኛል። የብሔረሰብ ስም እየተጠራ ይዘገንነኛል። በእውነቱ ለምን የተዋለደ እኮ ነው። እገሌ እገሌን አጠቃ ሲባል እኔ እዚህ ፓርቲ ውስጥም ለምን ገባሁ ነው አንዳንድ የሚያሰኘኝ። በጣም የሚዘገንን ነው። ማባባስ ማለት ነው። ማባባስ ተገቢ አይደለም።
የሁለቱ ክልሎች ችግር እንዲፈታ ሰላምም እንዲሰፍን መንግስት ህዝቡን ማዳመጥ እንዳለበት ያሳሰቡት ደግሞ የፓርቲው ፕሬዝዳንት ዶክተር በዛብህ ደምሴ ናቸው።
ሰላም ሊመጣ የሚችለው መንግስት የህዝብን ችግር የህዝብን ጥያቄ ሲያሟላ ብቻ ነው። ህዝብ የሚጠይቀውን ነገር ችላ የሚል ከሆነ ሁልጊዜ ችግር ይኖራል። ያለው መንግስት መረዳት ያለበት ዋናው ቁም ነገር ሁልጊዜ ልዩነት ይኖራል። ልዩነትን በኃይል ለመፍታት አንችልም። ልዩነት ሊፈታ የሚችለው በመነጋገርና ቁጭ ብሎ አስቦ ለነገሮች መፍትሄ ለማግኘት ሲቻል ብቻ ነው። የኢህአዴግ ችግር ነገሮች ሁሉ እኔ ነኝ ወሳኝ፣ ሌላው አገባውም እንደማለት አይነት ነው።
ከውይይት አንጻር
ቋሚ የሆነ የመንግስት አቅጣጫ መኖሩን ነው የመንግስት ኮሙኒኬሽን ጉዳዮች ጽፈት ቤት የህዝብና ሚዲያ ግንኙነት ዳይሬክተር አቶ መሐመድ ሰይድ በበኩላቸው የተናገሩት። በመንግስት በኩል በእቅዶች በእቅዳ ፈጻጸሞችና በወቅታዊ ጉዳዮች ላይ ህዝብን የማሳተፍ ቋሚ የሆነ አጀንዳ እንዳለ ማስረድተዋል። በአማራና በኦሮሚያ ክልሎች ከተፈጠረው ሁኔታ ጋር በተያያዘ ያገባናል ከሚሉ የፖለቲካ ፓርቲዎችና ከህብረተሰቡ ጋር የሚደረግ ውይይት ስለመኖሩ ግን አልተከሱም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
በቀጣዩ የመጽሔት ክፍለ ጊዜ ዘገባ ደግሞ ወደ ደቡብ አፍሪካ የፖለቲካ ጉዳይ እናልፋለን። የደቡብ አፍሪካ 3 አንጋፋ የፖለቲካ ፓርቲዎች ባለፈው ሳምንት የአካባቢ ምርጫዎች ከተካሄዱ በኋላ ችግር ተደቅኖባቸዋል። ፓርቲዎቹ የተለያየ ርዕዮተ ዓለም ያላቸው ናቸው። በአሁኑ ወቅት ታዲያ አንዳቸውም ፓርቲዎች የብዙሃንነት ቦታ ባላገኙባቸው ቦታዎች የጥምረት አስተዳደር መመስረት ሊኖርባቸው ነው። የአሜሪካ ድምጽ ሬዲዮ ዘጋቢ ቱሶ ኩማሎ ከጆሃንስበርግ ባስተላለፈው ዘገባ የጥምረት አስተዳደር ለመመስረት የሚካሄደው ድርድር ቀላል እንደማይሆን ጠቁሟል። አዳነች ፍሳዬ ይዛለች ዘገባውን።
ደቡብ አፍሪካ ውስጥ ባለፈው ሳምንት በተካሄደ ምርጫ የአፍሪካ ብሔራዊ ኮንግረስ በአገሪቱ የነበረው የጠበቀ የፖለቲካ ልጓም እየላላ እንደሄደ የአገሪቱ የፖለቲካ ፓርቲዎች ለመገንዘብ ችለዋል። በጆሃንስበርግና ፕሪቶሪያ 26 ከተሞች ጥቁሮች በሚበዙበት የአፍሪካ ብሔራዊ ኮንግረስ የነጮች ተደርጎ የሚታየው የዲሞክራሲያዊ ውህደት ፓርቲ፣ ግራ ዘመሙ የኢኮኖሚ ነጻነት ታጋዮች ፓርቲ በየትኛውም አካባቢ የብዙሃንነት ቦታ ሊያገኙ አልቻሉም። ይህም ማለት አንደኛው ሌላውን ሲያጥላላ የቆዩ ፓርቲዎች ተባብረው ለመስራት የሚችሉበትን ሁኔታ መፍጠር ሊኖርባቸው ነው ማለት ነው። እስካሁን ባለው ጊዜ ግን ያልሆነም። የዲሞክራሲያዊ ውህደት የተባለው ፓርቲ መሪ ሙሚስ ማይሜን ፓርቲያቸው ለጥምረት አጋር ፓርቲ እንደሚያስፈልገው ገልጸው የአፍሪካ ብሔራዊ ኮንግረስን ግን እንደ አማራጭ እንደማያዩት ጠቁመዋል።
We are clear that when we spoke about change we meant that we wouldn't work with the ANC. I'll only work in any coalition.
እኛ ስለ ለውጥ ስንናገር ከአፍሪካ ብሔራዊ ምክር ቤት ጋር አንሰራም ማለታችን ነው። እኔ በጥምረት ልሰራ የምችለው ለህዝቡ የሚያስፈልጉ ነገሮችን ማቅረብ እንችላለን። በዘር ላይ ያልተመሰረተ ነው። በህግና ስርዓት የሚመራ ነው። ለሙስና እድል በማይከፈትበት መንገድ አገልግሎቶችን አሻሽሎ የሚያቀርብ ነው ብሎ ከመጠይቅ ጋር ብቻ ነው።
የኢኮኖሚ ነጻነት ትግል ታጋዮች የተባለው ድርጅት መሪ ጁሊየስ ማሌማ ከአፍሪካ ብሔራዊ ኮንግረስ ጋር አንሰራም ይላሉ።
We are not prepared to speak to the ANC or engage in any form of
ከአፍሪካ ብሔራዊ ምክር ቤት ጋር ለመነጋገር ዝግጁ አይደለንም። በማንኛውም አይነት ጥምረት ከአፍሪካ ብሔራዊ ኮንግረስ ወይም ANC ጋር አንሰራም።
ምርጫ በተካሄደባቸው አንዳንድ ቦታዎች የኢኮኖሚ ነጻነት ታጋዮች ፓርቲ የተጽዕኖ አሳዳሪነት ሚና እንዲኖረው ያደረገ ይመስላል። ፕሪቶሪያ ላይ ለምሳሌ ዲሞክራሲያዊ ውህደት የተባለው ፓርቲ 43 ከመቶ ድምጽ አግኝቷል። የአፍሪካ ብሔራዊ ኮንግረስ 41 የኢኮኖሚ ነጻነት ታጋዮች ፓርቲ ደግሞ 12 ከመቶ ድምጽ አግኝተዋል። በፖለቲካ ፓርቲዎቹ መካከል ያለውን ውጥረት ታሪክ መሰረት በማድረግ ፓይት ኮርካርፕ የተባሉ ተንታኝ አብሮ ለመስራት ያስችላሉ የሚሏቸውን ነጥቦች ጠቅሰዋል።
The likeliness of a coalition for instance between the DA and the ANC is very very small. It's possible but very very small.
በዲሞክራሲያዊ ውህደትና በአፍሪካ ብሔራዊ ኮንግረስ መካከል ውህደት የመፍጠር እድሉ የመነመነ ነው። ይቻል ይሆናል ግን በጣም ያነሰ እድል ነው ያለው። የአፍሪካ ብሔራዊ ኮንግረስና አንስተኛ ፓርቲዎች ወይም ደግሞ የአፍሪካ ብሔራዊ ኮንግረስና የኢኮኖሚ ነጻነት ታጋዮች አብረው ለመስራት የሚችሉበት ሁኔታ ምናልባት ሊፈጠር ይችል ይሆናል።
የአፍሪካ ብሔራዊ ኮንግረስና የዲሞክራሲያዊ ውህደት ምርጫ ቢሰጣቸው ከኢኮኖሚ ነጻነት ታጋዮች ጋር ተባብረው የሚሰሩ አይመስለኝም ይላሉ ኮርካርፕ።
Both the ANC and the DA will not necessarily consider the EFF to be a reliable partner because they've shown in the past that they could use destructive means.
የአፍሪካ ብሔራዊ ምክር ቤትና የዲሞክራሲያዊ ውህደት ፓርቲ የኢኮኖሚ ነጻነት ታጋዮች የተባለውን ድርጅት እንደ አጋር አድርገው አያዩትም።
ምክንያቱም ይህ ድርጅት የፖለቲካ ተደማጭነት ለማግኘት ሲል አፍራሽ ተግባሮች ሲፈጽም አይተዋልና። ስለሆነም ሁለቱም ፓርቲዎች ከኢኮኖሚ ነጻነት ታጋዮች ጋር ላለመስራት የሚቻላቸውን ሁሉ ያደርጋሉ።
የደቡብ አፍሪቃ የፖለቲካ ፓርቲዎች እስከ መጪው ሳምንት እሁድ ባለው ጊዜ ውስጥ የጥምረት መንግስት የመመስረት ድርድራቸውን ማጠናቀቅ ይኖርባቸዋል። አለበለዚያ ግን የውህዳን መንግስትነት ቦታ መያዙ አልቀረም። ድርድሩ ምን አይነት ውጤት እንደሚያስገኝ ባይታወቅም ደቡብ አፍሪካ ውስጥ አዲስ አይነት ፖለቲካ መታየቱ አልቀረም።
የደቡብ አፍሪካ ሶስት አንጋፋ የፖለቲካ ፓርቲዎች ባለፈው ሳምንት የአካባቢ ምርጫዎች ከተካሄዱ በኋላ የተደቀነባቸውን ችግር አስመልክቶ በቱሶ ኹማሎ ከጆሃንስበርግ የተቀናበረውን ዘገባ ነበር ትዝታ በላቸው ያቀረበችው። ክቡራትና ክቡራን አድማጮች በ19 በ22 እና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት ተኩል እስከ 2 ሰዓት በ19 እና በ49 ሜትር ባንድ አጭር ሞገድ የሚተላለፍላችሁን ጋቢና ፕሮግራም እንድትከታተሉ እንጋብዛለን። በኢንተርኔት አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ እና በትዊተርም ቪኦኤ አምሃሪክ ብላችሁ ተከተሉን። ፕሮግራሙ መሪ ብርሃን ኃይሉ ነች። ኦድሬስ ሬጅስ ፕሮግራሙን ይመራል። አስተናጋጆቻችሁ ሰሎሞን አባትና
ቆንጅት ታየነን። አሁን ከስልክ አስተያየቶቻችሁ ጥቂቱን እናሰማ።
ጤና ይስጥልኝ ቪኦኤ። ኢትዮጵያ ውስጥ ሰሞኑን በተነሳው ግጭት ሪፖርቶችን አቅርባችሁልናል። በጣም ሰፊ ዘገባም ቀርቦበታል። መቶ በመቶ አሸነፉ ያለው ኢህአዴግ ይህን ያህል ሰው ሰላማዊ ሰልፍ ወጣ የሚል አባባል ተደጋግሞ ይነገራል። እንደው የህዝብን ስሜት ይኮረኩራል ተብሎ ነው የሚነገር ነው እንጂ መቶ በመቶ መቀመጫ አግኝቻለሁ ማለት እና መቶ በመቶ ህዝቡ መርጦኛል ማለት የተለያየ ነገር ነው። ስለዚህ ኢህአዴግ መቶ በመቶ መቀመጫ አግኝቷል፣ ግን መቶ በመቶ የህዝቡን ድምፅ አላገኘም። በተጨማሪም ደግሞ አሁን ሰላማዊ ሰልፍ በሉት የወጡት ሰዎች ወጣቶች ናቸው። ብዙዎቹ በምርጫ ላይ ያልተሳተፉ ሊሆን ይችላሉ። ሁለተኛ ሰላማዊ ሰልፍ ነው እየተባለ የሚባለው ነገር የጎዳና ላይ ለውጥ ነው እንጂ ሰላማዊ ሰልፍ አይደለም። ሰላማዊ ሰልፍ ላይ ሰላማዊ ሰልፍ ተወጥቶ መንግስት ይለወጥ፣ ባንዲራ ይቀየር ብሎ ነገር የለም። በዚህ ላይ በተጨማሪ ደግሞ ሰላማዊነት የለውም። ረብሻም አለው፣ አመፅም አለው፣ ግድያም አለው፣ ንብረት ማጥፋትም አለው። ስለዚህ ሰላማዊ ሊባል አይችልም። ስለዚህ በዛ መልኩ መታየት አለበት ማለት ነው። አመሰግናለሁ።
ሰላም። አንድ ሰው በዚህ ሬዲዮ ሰልፈኞቹንና የሞቱትን ስኮንን ነበረ። ህገወጥ ሰልፍ ነው፣ ሟቾቹም ቢሞቱም ግድ የለም ብሎ ነበረ። ስማ፣ ህገወጡ ሳይመረጥ መቶ በመቶ ተመረጥኩ ብሎ ህዝብን የሚጨፈጭፈው መንግስት ነው እንጂ ሰላማዊ ሰልፈኛውም እንደሆነ ሰልፍ የማድረጉ ጥያቄ የመጠየቁ ተፈጥሯዊ መብት አለው። እንዲህ ያለን ነገር ከመናገሩ በፊት ህሊናውን ይመርምሩ። እናመሰግናለን።
ሰላም ቪዎች፣ ጫኔ አያኖ እባላለሁ። ከዚሁ ከአሜሪካ ነው። ብራዚል ውስጥ ስለሚካሄደው የሪዮ ኦሎምፒክ 2016 ኢትዮጵያን ወክለው ለውድድር የቀረቡትን ታዋቂ አትሌቶቻችንን ውድድሩን አስመልክቶ ሮይተርስ የዜና አውታር ላቀረበላቸው ጥያቄ በኦሮምኛ ቋንቋ የሰጡትን ምላሽ ቪኦኤ የአማርኛው አገልግሎት ማቅረቡን መሰረት አድርገው አንድ ስማቸውን ያልጠቀሱ አስተያየት ሰጪ ሐምሌ 28 ቀን 2008 ዓ.ም ፕሮግራማቸው ላይ የተቃውሞ ሀሳብ መሰንዘራቸው ይታወሳል። እንደ አስተያየት ሰጪ አባባል ከሆነ የሮይተርስ ጋዜጠኞች ከኦሮምኛ ቋንቋ ይልቅ አማርኛ ቋንቋ ያውቁ ይመስል ለምን በኦሮምኛ ቋንቋ ምላሽ ሰጡ በማለት ቁጭትና ብስጭት እንደተሰማቸው በአግራሞት ገልጸዋል። እስከ ዛሬ ድረስ አትሌቶቹ ባገኙት አኩሪ ውጤትና ባስመዘገቡት አመርቂ ድል በዓለም የኦሎምፒክ አደባባይ ላይ የኢትዮጵያን ባንዲራ ከፍ ብሎ እንዲውለበለብ ከማድረጋቸውም በላይ ለራሳቸውም ዓለም አቀፍ ክብርና ዝናን ያተረፉና ለትውልድም ለታሪክም አርአያነታቸው ጎልቶ ወጥቶ እያለ ይህንን ሁሉ የሀገር ባንዲራነታቸውን በመዘንጋት በአፍ መፍቻ ቋንቋቸው በሆነው በኦሮምኛ በመናገራቸው ብቻ ኢትዮጵያን አይወክሉም እስከ ማለትና እንደውም የመጥፎ ምሳሌ ምልክት ማሳያ መሆኑን ጭምር ኮን ነው ሲያቀርቡ በአንጻሩ ደግሞ አማርኛ ከብሔራዊ ቋንቋነቱም አልፎ ዓለም አቀፍ ቋንቋ መሆኑን ጭምር ሲነግሩን ማንም ሰው ቢሆን ጠንቅቆ በሚያውቀው በራሱ ቋንቋ ቢናገር ሀሳቡ ሳይሸራረፍ ለመግለጽ እንደሚያስችለው እየታወቀና የግድ ብሔራዊ ቋንቋ በመሆኑ ብቻ በማያውቁት ቋንቋ እንዲናገሩ የሚያስገድድ ዓለም አቀፋዊ ሀገራዊም የሆነ የሚከለክል የቋንቋ ሕግም ሆነ የሞራል ግዴታ ያለ አይመስለኝም። ያለመታደል ሆኖ እንጂ እንደ ሌሎቹ ሀገሮች ከአንድም በላይ የሆነ ብሔራዊ የስራ ቋንቋ በኖረን ነበር።
ክቡራትና ክቡራን አድማጮች ስላስተያየቶቻችሁ እናመሰግናለን። ወደ ተከታዩ ዘገባችን እናልፋለን። አሁን
በዘንድሮው የማንዴላ ዋሽንግተን ፌሎሺፕ መርሃ ግብር ወደ 1000 የሚጠጉ ወጣት አፍሪካውያን ተሳትፈዋል። ከነዚህ ውስጥ 51 ኢትዮጵያውያን ናቸው። ከነዚህ መካከል ደግሞ በማህበረሰብ ልማት ላይ ከጓደኞቿ ጋር ተባብራ 22 የጎዳና ላይ ነዋሪዎችን ወደ ቤት እንዲመለሱ ያደረገች ወጣት የዛሬ እንግዳችን ትሆናለች። ስለምትሰራው ስራ ያነጋገረቻት ጽዮን ግርማ ነች። እንግዳችን ራሷን በማስተዋወቅ ትጀምራለች።
ቤተልሔም ኪሮስ እባላለሁ። ዋሽንግተን የመጣሁት የማንዴላ ዋሽንግተን ፌሎሺፕ ወይም ያሊ ያንግ አፍሪካን ሊደርስ የሚባለውን ፕሮግራም ተሳታፊ ሆኜ ነው።
መሪ ይሆናሉ ተብለው የታሰቡ ወጣቶች የሚመረጥበት ፕሮግራም ነው እና ለዚህ ፕሮግራም በምን መስፈርት ነው የተመረጥሽው?
ሁላችንም እንግዲህ እስካሁን በየሀገራችን በየአካባቢያችን በማህበረሰባችን የሰራነው ነገርም ወይም ወደፊት የመስራት እቅድም ያለን በየአቅጣጫው ማለት በየዘርፉ ተወዳድረን ነው። በጽሁፍም በቃልም አናግረውን ከዛ በኋላ ተመርጠን መጣ ነው ማለት ነው።
ስለዚህ የአንቺ ፍላጎት የአንቺ ተሳትፎ ምን ነበረ?
የኔ እንግዲህ ሶሻል ዴቨሎፕመንት የማህበረሰብ ግንባታ ላይ ነው ኢንትረስት የነበረው ከጋዜጠኝነትና ሪሰርቸር ስነ ጽሁፍ ባሻገር ማለት ነው። ባለፈው በተወሰኑት አመታት ውስጥ ከአዲስ አበባ ከነበሩ በፊት ጎዳና ላይ ይኖሩ የነበሩ ልጆች ጋርም ሰርቻለሁ። አሁንም ልጆችን በተመለከተ ነው ሞር የኔ ፍላጎት ወደዛ ነው የሚያዘነበለው እና አሁንም እሱ ላይ ባለኝ ኢንትረስት ወደፊትም ለመስራት ያቀድኩትን እቅድ ስላካፈልኩኝ ነው እንግዲህ ወደዚህ ልመጣ የቻልኩት እና የስድስት ሳምንት ከኔ ጋር ተመሳሳይ ስራ ኢንትረስትን ካላቸው ሰዎች ጋራ ኔትወርክ ማድረግበት ኦፖርቹኒቲ እንደ ትሬኒንግ ስልጠና አይነት ነገር ነበር ማለት ነው ባለፉት ስድስት ሳምንት። ከዛ ደግሞ በስብሰባ ተጠናቀቀ ማለት ነው።
እንዴት ነው የማህበረሰብ ግንባታ ወይም ደግሞ ማህበረሰቡን መርዳት በሚለው ጉዳይ ላይ ፍላጎት ያደረብሽ ምክንያቱ ምንድን ነው?
እንግዲህ ያው ኢትዮጵያ ውስጥ ኖረን በየጠዋት ማታ ስንገባ ስንወጣ የምናየው ነገር የግድ ስለሱ እንድናስብ የሚያደርገን ይመስለኛል። በሁሉም ሰው ልብ ውስጥ ያለ ነገር ነው ብዬ አስባለሁ። ምን ያህል አድርገናል ነው ትንንሽ ነው አይ ቲንክ ላይክ ስፔሻል ታለንት ወይ እንዲህ የሚያስፈልገው ነገር ሳይሆን እኔ እንደ ራሴ አንዱ ሰው ላይ ምን ያህል ማድረግ እችላለሁ ብሎ መወሰን ነገር ይመስለኛል። ከበፊት ጀምሮ ከማየው ከሁኔታው ሀገራችን ውስጥ ካለው ችግር አንጻር ውስጥ የገባ ነገር ይመስለኛል።
ስንወጣ ስንገባ ስናየው ብለሻለ፣ ምንድን ናቸው የሚታዩት ችግሮች? ሲወጣ ሲገባ የሚታየው ችግር ምንድን ነው በማህበረሰቡ ላይ ያለው? እንደው በዚህ ጉዳይ ላይ ነው የምትሰሪው እና ትልቁ ችግር አሁን ጎልቶ የሚታዩ ችግሮች ምንድን ናቸው?
እንግዲህ መልካም ነገር ቢኖርም ግን ኢትዮጵያ ሶስተኛ ዓለም እንደመሆናችን አንጻር ማለት ነው እኔ እንግዲህ ሁላችን መጀመሪያ አካባቢያችን ነው የምናየው። በእርግጥ ችግሩ በጣም ሰፊ ነው እንደሚታወቀው፣ ዋናው ነገር ያው የደህንነቱ ችግር ነው እና ግን እኔ ስወጣ ስገባ ከጓደኞቼ ጋርም ሆነን አንድ ላይ የተደረገ እኔ ብቻዬን ብቻ የሰራው ሳይሆን፣ ለምሳሌ መንገድ ላይ የምናያቸው ጎዳና ልጆች፣ መንገድ ላይ የተበተኑ ህጻናት፣ ድህነቱ፣ ልመናው እንደዚህ በጣም የበዛ ነው እና ችግሩ የበዛም ቢሆን የእኛ ደግሞ ሮል ትንሽም ሰውን መድረስ ቢሆን በሚል የገባንበት ነው ከጓደኞቼ ጋር ሆነን ማለት ነው።
ምን ሰራችሁ ከጓደኞች ጋር ሆነሽ ይሄንን ለመድረስ በሚል ምን አደረጋችሁ?
እንግዲህ አንድ 4 ዓመት አካባቢ ይሆናል እዚህ ቦሌ ድልድይ አካባቢ የነበሩ ልጆች ነበሩ፣ ትንንሽ ወንድ ልጆች እና ከእነሱ ጋር ያው ግንኙነት በመፍጠር ማለት ነው መጀመሪያ አብራቸው ጊዜ በማሳለፍ ከዛ በኋላ ደግሞ ሰፋ ብሎ እነሱን ወደ ቤት በማስገባት እንደ ቲም ኦርጋናይዝ አረግንና ቤት አስገብተን ሁላችንም ስራ የነበረንም ስራችንን አቋርጠን ኢቨን እዚህ አሜሪካ የነበሩ ሰዎች የተወሰኑ ስራቸውን አቋርጠው ወደ ኢትዮጵያ ሙባርቀው 2 ዓመት ቤት ውስጥ ኢንተንሲቭ የሆነ ፕሮግራም አይነት ነገር ነበረ። ያው የቤተሰብ አይነት ነገር አሁን ወንድሞቻችን ናቸው ልጆቹ አድገዋል እና ብዙዎቹ ያው ሁሉንም 100% ባሲም አብዛኛው ልጅ ስራ ይዘዋል፣ ትምህርትም የቀጠሉ ልጆች አሉ ማለት ነው። እና አሁንም ያው ሪሌሽንሺፓችን እንደቀጠለ ነው ከነሱ ልጆች ጋር ማለት ነው።
ምን ያህል ልጆች ይሆናሉ? እድሜያቸው ስንት ነበረ እናንተ ይህን ስታደርጉ?
እንግዲህ ከ14 እስከ 17 ነበሩ። አስ 13 ልጅ ነበር ትንሽ በጀመርንበት አመት። መንገድ ላይ እያሉ ወደ 1 አመት እንደዚህ ነበረ ገና ውጭ ለመገናኝ። የዛን ጊዜ 12ም 11ም የነበሩ ነበሩ። ቤት ግን ሲገቡ ከ13 እስከ 16 17 ነበሩ።
ስንት ነው ቁጥራቸው?
22 ነበሩ።
እዛ አሁን በምን ሁኔታ ላይ ነው ያሉት ታዲያ?
አሁን አብዛኛዎቹ ስራ ላይ ነው ያሉት። ይህ ሙያ ትምህርት ተምረዋል። ከፍ ከፍ ያሉት አነስ ያሉት ደግሞ ሃይስኩል እየተማሩ ነው።
ምንድን ነበር የምታደርጉላቸው እርዳታ?
ቤት ውስጥ ገብተው ራሳቸውን ጥንካሬያቸውን እንዲፈልጉ ነው ቤዚክሊ። ላይክ እንደ እርዳታም አይነት ሜንታሊቲ እንዲኖረው ሳይሆን ራሳቸውን የማሻሻያ የሚፈጥሩበት መንገድ ነው እና ወስነው እንዲገቡ ነው። በቃ እንደ ቤት ውስጥ ገብተው ድሮ ከነበረው ህይወታቸው ኮምፕሊት የሚለይ ውሳኔ የእነሱ ከሬጅ ያስፈልጋል ሁሉም ነገር ማለት ነው። እና በጣም በከባድ ሁኔታ ያለፉ ናቸው ብዙዎቹ አስተዳደጋቸው ላይ። ግን ያው ወስነው እንደ ትምህርት ቤት ገቡ። ከምግብ ስነ ልቦና እርዳታንም ጨምሮ ማለት ነው። ጊዜ አብሮ በማሳለፍ ፍቅርን በማሳየት ትልቁ ፒስ የሚመስለኝ ፍቅሩ ጉዳይ ነው። መቀበልና አንድ ላይ ቤተሰብ ነን የሚለው ነገር ይመስለኛል ትልቅ ኢንፋስ የነበሩ። ብዙ እንደ ድርጅት አይነት ሁኔታ እንዲኖር አልፈለግም ነበር እና ትምህርት ቤት ገቡ። የሙያ ትምህርት እንደ ኢንትረስታቸው በትምህርት የሚቀጥሉት ልጆች እድሜያቸውን አገናዝበን ወደ ትምህርት ሙሉ ሰዓት ገቡ። ሌሎች ደግሞ የማታ ትምህርት ገብተው ሙያ ትምህርት ተማሩና አሁን ያው ስራ እየሰሩ ነው። ደሞዝተኛ ሰው ነው።
በቀጣይ አሁን ከዚህ ተመልሰሽ የምታከናወኙ ምንድን ነው? ወደፊት ሰራዋለሁ ብለሽ በእቅድሽ ላይ ያሰፈርሽው ነገር?
በዛ ጊዜም እየነበረን ወደ መከላከሉም ይሄኛው ስራ በጣም መልካም ሆኖ ሳለ አንዴ ግን እዚህ ደረጃ ከተደረሰ በኋላ በጣም ከባድ ነው እና የመመለሱ ነገር አንዳንድ ልጆች ተመልሰው ወደዛ ሁኔታ የሚገቡበት አለ። በከባድ ሁኔታ ስላለፉ ኮምፕሊት ከዛ ነገር መውጣት ስለሚከብዳቸው እኔ ሞር ወደ መከላከሉ ላይም ኢንትረስት ዳብሬ ነበር እና አሁን
መከላከሉ ላይ ፍላጎት ነበረሽ?
አዎ። እና አሁን ኦልሬዲ በተወሰነ መልኩ አንድ ማገዝበት ቦታ አለ እንደ ቮለንቲር እና ህጻናቶች ላይ መስራት አሁን ሪስክ ላይ ያሉት ቤተሰቦቻቸው በከባድ ሁኔታ ውስጥ የሚያልፉ ኮሚኒቲዎች አሉ እና እነሱ ጋራ አብሮ ሰርቶ የትምህርት እድሉንም በመፍጠር በማስጠናት ሶሻል ሰፖርቱንም በማድረግ ወደ ጎዳና እንዳይወጡ
የማህበራዊ ድጋፍ አገልግሎት በመስጠት
ቤተሰቦቻቸውም እናቶቻቸውም የብዙ ጊዜ የድህነቱን የኢኮኖሚ ችግርም ስለሆነ እነሱም የስራ እድል እንዲያገኙ ልጆቹን መልካም ሁኔታ ውስጥ እንዲያሳልፉ ይሄ እንደ ከትምህርት ሰዓት በኋላ አፍተር ስኩል ፕሮግራም አይነት ማለት ነው። ሞር በሱ ላይ ኢንጌጅ ለማድረግ እና ሶሻል ኢንተርፕራይዝ ፈጥሬ አሁን እሱ ፕሮሰስ ላይ ነው ያለው። እናቶቻቸውን በስራ እድል በመፍጠር ልጆቹን አጠቃላይ ሁለንተናዊ ምድር ሆሊስቲክ አይነት ኢምፓክት እዛ ፋሚሊ ላይ እንዲኖር ማለት ነው። ለልጆቹ ሰፖርት ሰጥቶ ግን ያውም ለእናቶቻቸውም ቀስ እያለ በኢኮኖሚ እያደጉ የተወሰነ ላይፍ ስኪል ትሬኒንግ እየተሰጣቸው ያንን ቤተሰብ አጠቃላይ እንደ ብሎ እርዳታ ላይ ፎከስ እንዲያደርግ ሳይሆን ራሳቸውን የሚችሉበት መንገድ ለመፍጠር እንደዛ እየሞከርኩ ነው ያለሁት። አሁን እዚህ መምጣቴ ደግሞ የሌሎችንም ልምድ ብዙ ስለተጋራሁኝ እንግዲህ ከእግዚአብሔር ጋር ይሆናል ብዬ ተስፋ አደርጋለሁ።
መልካም እድል እንመኝልሻለን ቤቲ ኪሮስ። ከመሄድሽ በፊት ስቱዲዮ እዚህ ስቱዲዮ ጋብዘንሽ ሰፋ ያለ ውይይት እንደምናደርግ ተስፋ አደርጋለሁ። ለዛሬው በጣም አመሰግናለሁ።
በጣም አመሰግናለሁ።
ወጣቷን እኛም እናመሰግናለን፣ እንዲሁም ያነጋግረቻትን ጽዮንን። ተከታዩ ዝግጅት የተፈጥሮ አካባቢ ይሆናል። አዘጋጅና አቅራቢ ሰሎሞን አባተ።
የአየር ንብረት ለውጥና የተፈጥሯችን አካባቢ ጥበቃ ጉዳይ በአሜሪካ ፖለቲካ ውስጥ ቁልፍ ስፍራ ያለው የመከራከሪያና የመወዳደሪያም ነጥብ ነው። የዲሞክራቲክ ፓርቲው መሪዎችና እንደራሴዎች የአየር ንብረት ለውጥ አለ፣ በመለወጡ ላይም የሰው ልጅ ተግባራት ድርሻ አላቸው ብለው ያምናሉ። በሌላ በኩል ደግሞ ቁጥራቸው እጅግ የበዛ የሪፐብሊካን ፓርቲው አባላት መሪዎችና ሕግ አውጪዎች የለም፣ የአየር ንብረት ለውጥ የሚባል ነገር የለም፣ ቢኖርም በራሱ በተፈጥሮ ዑደት የሚከሰት እንጂ የሰው እጅ የገባበት አይደለም ብለው የሚያምኑ ናቸው። ለወትሮ እንዲህ አይነቱን ጉዳይ ከሰው ተግባር ትነጥል የነበረችው የቫቲካን ሊቀ ጳጳስ አቡነ ፍራንሲስ ከቅርብ ጊዜ ወዲህ ይዘው የቆዩት አቋምና የሚያስተላልፉት መልእክት ምድሪቱ ስጦታችን፣ ጸጋችንና በረከታችን ናትና ልንጠብቃት፣ ልንንከባከባት ይገባል የሚል ነው። እንዲያውም ምክንያት እንዲያውም የችግሩ ምክንያት የተፈጠረው አካባቢ እየተበላሸ የአየሯ ንብረትም እየተለወጠ ነውና የዓለሚቱ ልጆች ተጋግዛችሁ አንዳች መላ እሹ እያሉ ሲያስተምሩና ሲሰብኩም ተስተውለዋል። ዋይት ሃውስን፣ የአሜሪካን የተወካዮች ምክር ቤት፣ የተባበሩት መንግስታት ድርጅትን የመሪዎች ጠቅላላ ጉባኤ ጨምሮ በብዙ የዓለም ይቅርታ የዩናይትድ ስቴትስ ፕሬዚደንት መቀመጫ የሆነውን ዋይት ሃውስን፣ የአሜሪካን የተወካዮች ምክር ቤት፣ የተባበሩት መንግስታት ድርጅትን የመሪዎች ጠቅላላ ጉባኤ ጨምሮ በብዙ የዓለም መድረኮችና አደባባዮች ላይ ግንባር ቀደም ተሟጋቾች ከሚባሉ ጎን ቆመው ስለ ተፈጥሮ ጥበቃም ሲጎተጉቱ ታይተዋል። አቡኑ የዩናይትድ ስቴትስ ፖለቲካ ሰዎች በዚህ የአቡኑም ሆነ በአጠቃላይ በተፈጥሮ አካባቢ መለወጥ ጉዳይ ላይ ያላቸው አቋም እስከ ተከታዮቻቸው ተያይዞ የሚወርድ ነው። የዘንድሮው የሪፐብሊካን ፓርቲው ፕሬዚደንታዊ እጩ ለመሆን በትግሉ ጎራ ገብተው ከነበሩ የፓርቲው ግንባር ቀደም መሪዎች መካከል የፍሎሪዳ ገዢ የነበሩት ጄብ ቡሽ ራሳቸው ካቶሊክ ቢሆንም እንኳ የፖለቲካ አቋማቸው ከፓፓው ይለያል።
I don't get economic policy from my bishops or my cardinals or from my pope.
የመጣኔ ሀብት ፖሊሲዎችን ከጳጳሶች ወይም ከኤጲስቆጶሳቱ ወይም ከሊቀ ጳጳሱ አልሻም አልቀበልምም ነው ያሉት ጄቡሽ። የዩናይትድ ስቴትስ የቀድሞ የሕግ መወሰኛ ምክር ቤት አባል የነበሩት ሪክ ሳንቶረም፣ እሳቸውም እጩ ተወዳዳሪ ነበሩ፣ ደግሞ ምናልባት ቤተ ክርስቲያን እጆቿን ከዚህ ጉዳይ ብታወጣ ብለዋል ከወቀሳ ጋር።
Church has gotten it wrong a few times on science, and I think that we probably are better off leaving science to the scientists.
በተ ክርስቲያኒቱ በሳይንስ ጉዳይ ስትሳሳት አይተናል ብለዋል ሳንቶረም። እናም ሳይንሱን ለሳይንቲስቶቹ ትታ በሚመለከታት ጠንቅቃም በመታወቀው በአምልኮውና በስነ ምግባሩ ትምህርት ላይ ብታተኩር ሳይሻላት የሚቀር አይመስለኝም ብለዋል ሳንቶረም። ስለዚህ የተፈጥሮ አካባቢ የአየር ንብረት ለውጥ ጉዳይ የሪፐብሊካን ፓርቲውና የዲሞክራቲክ ፓርቲው ፕሬዚደንታዊ እጩዎች በተለያዩ አጋጣሚዎች ተናግረዋል፣ የየራሳቸውን እሰጥ አገባዎች ጨምሮ። በመገናኛ ብዙሃንም በየወቅቱ ይጠየቃሉ። ስለ ለውጡና ስለ ፓፓው አቋም ሲኤንኤን ከሚባለው የዜና አውታር ለዶናልድ ትራምፕ ጥያቄ ቀርቦላቸው ነበር። ጳጳሱ ችግር እንዳለ ተናግረዋል። ችግሩ ደግሞ ለመጪው ትውልድ መተላለፍ የለበትም ብለዋል። እና እርሶ ሚስተር ዶናልድ ትራምፕ የአየር ንብረት ለውጥ የበረታ ችግር ነው በሚለው ሐሳብ ይስማማሉ?
No, I think that clean air is a pressing problem. You want to have clean air, you want to have clean water.
አይስማሙም ሚስተር ትራምፕ? የለም አሉ። ንጹህ አየር ብርቱ ችግር ነው በርግጥ ብዬ አስባለሁ። ንጹህ አየርና ንጹህ ውሃ ሊኖሩን ይገባል። ለኔ እነዚህ በጣም አስፈላጊ ናቸው። እኔ ብዙ የተፈጥሮ አካባቢ ሽልማቶች አሉኝ። እኔ የአየር ንብረት ለውጥ አለ ብዬ አላምንም። የዓለም ግለት ይሉታል፣ የአየር ንብረት ለውጥም ይሉታል፣ አሁን ደግሞ የበረታ የአየር ጠባይ እያሉት ነው ብለዋል ትራምፕ። ትራምፕ ቀድሞም ጎርፎችና ድርቆች የነበሩ መሆኑን ይናገሩና የአየር ንብረት ለውጥ የሚባል ጉዳይ ካለ በኒውክሌር ምክንያት ብቻ ነው የሚሆነው ይላሉ። ለዚህ የለም ለሚሉት ሪፐብሊካን የአየር ንብረት ለውጥ መኖሩን ማመንና ወደ ተግባር የሚያስገቡ እርምጃዎችን መውሰድ ምጣኔ ሀብቱን የሚጎዳ ተግባር ነው። ዲሞክራቷ ተወዳዳሪ እጩ ፕሬዚደንት ሂለሪ ክሊንተን ግን አቋማቸው የተለየ ነው። ሲቢኤስ ከሚባል የዜና አውታር ጋር አድርገውት በነበረ ቃለ መጠይቅ የአየር ንብረት ለውጥ የደቀነው አደጋ የሚነገረው እየተጋነነ ነው ብለው ያስባሉ ሚስ ክሊንተን ተብለው ነበር?
No, not on the basis of our most recent evidence and the scientific consensus. The Intergovernmental Panel on Climate Change.
የለም አላስብም። በቅርቡ ከምክትል ፕሬዚደንት አልጎር ጋር የኖቤል የሰላም ሽልማት የተካፈለው የተባበሩት መንግስታት ድርጅት የአየር ንብረት ለውጥ ጉዳይ ባለብዙ መንግስት ቡድን ሪፖርት አውጥቷል። ያ ሪፖርት እስከዛሬ ሰምተናቸው የማናውቅ ይበልጥ የበረቱ ቃላትን የያዘ ነው። ስለሆነም የአደጋው አገላለጽ ተጋኗል ብዬ እኔ አላስብም። ጊዜ አሁንም አለን። አሁኑኑ የተግባር እርምጃ መውሰድ አለብን ብዬ ነው እኔ የማስበው።
ብዙ ድምፅ ሰጪዎች በየቦታው ተጠይቀው ነበር፣ ከሽብር ፈጠራና ከአየር ንብረት ለውጥ የቱ ነው ለእርስዎ ይበልጥ አንገብጋቢው ጉዳይ?
What issue is more concerning to you, climate change or ISIS and the threat of terrorism?
Climate change is number one because it's a planet.
Climate change.
Threat of climate change is a certainty.
የብዙዎቹ መልስ የአየር ንብረት ለውጥ ነው። ምክንያቱም ጥያቄው የምድራችን የህልውና ጉዳይ ነውና። የዩናይትድ ስቴትስ ፕሬዚደንት ባራክ ኦባማ የአየር ንብረት ለውጥ ጉዳይና የተፈጥሮ አካባቢ ጥበቃ ግንባር ቀደም ተሟጋች ከሚባሉ ሰዎች መካከል ናቸው። ይህ ዝግጅት ይቀጥላል።
የተከበራችሁ አድማጮች፣ ለዛሬ ሐሙስ ምሽት ያሰናዳናቸው ዝግጅቶች በዚሁ ይጠናቀቃሉ።
በምሽቱ ፕሮግራም ዋና አዘጋጅ ትዝታ በላቸውና በሌሎችም ባልደረቦቻችን ስም የምንሰናበታችሁ ሰሎሞን አባተና
ቆንጂት ታዬ ነን። አብራችሁን ስላመሻችሁ እናመሰግናለን። ቀጥሎ የትግርኛ ዝግጅት ይቀርባል።
በእኛ በኩል ሰላም፣ በደህና